ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀምሯል። እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። በምሽቱ ሴቶችን የሚዘክሩ ዘገባዎችና መሰናዶዎች ወደ እናንተ እናደርሳለን።
በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የነሱንም ጆርኒ መስማትና ከነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለኔ ይሄ ሽልማት ላይክ ወደፊት ብዙ ነገር እንዳደርግ ሞቲቬት የሚያደርገኝ ነገር ነው።
ዓለም አቀፉን የሴቶች ቀንን ለመዘከር ከተሰናዳው ዘገባ ላይ የተወሰደ ድምፅና ምስል ነው የተመለከታችሁት እንዲሁም የሰማችሁት። በምሽቱ ይደመጣል። ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በዳላስ ከተማ የተወለደችውና ከአራት ዓመታት በፊት በ15 ዓመቷ በካንሰር ህይወቷ ያለፈው ገሊላ መኮንን በህይወት እያለች ከ10 ዓመቷ አንስቶ ልጆችም መርዳት ይችላሉ በሚል ራዕይ ከሁለት ጓደኞቿ ጋር በመሆን ኢትዮጵያ ላሉ ልጆች እርዳታን ስትልክ ነበር። ይህንን የምታደርገውም እርሷና ጓደኞቿ ለልደታቸው እንዲሁም ደግሞ ለገና በዓል ከሚሰጣቸው ስጦታ በማጠራቀም ነው። ገሊላ ህይወቷ ካለፈ በኋላ ቤተሰቦቿ የበጎ አድራጎት ድርጅት በስሟ አቋቁሞ ከአካባቢው ማህበረሰብ ጋር በመሰባሰብ 120 የሚሆኑ ቤተሰቦችን ኢትዮጵያ የሚገኙ ልጆችን በመርዳት ላይ ይገኛሉ። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው በፍቃዱ መረዳ ነው። እንደዛ እናልፋለን።
በዩናይትድ ስቴትስ ግዛት በዳላስ ከተማ ተወልዳ ያደገችው ገሊላ መኮንን ከቤተሰቦቿ ጋር ወደ ወላጆቿ ሀገር ኢትዮጵያ የሄደችው የአስር ዓመት ጉብል ሳለች ነበረ። ኢትዮጵያ በነበረችበት ወቅት አንድ በህይወቷ ውስጥ ትልቅ ጥያቄ ያኖረ ነገር ተመለከተች። አባቷ አቶ መኮንን ኃይለ መስቀል ገሊላ በኢትዮጵያ ጉዞዋ ስለገጠማት ነገር እንዲህ ይላሉ።
ከእናቷ ጋር እና ከቤተሰብ ጋር ወደ ጻድቃኔ ማርያም እና አርሴማ የሚባሉ ቤተክርስቲያኖች ለጸበል ሄዱ። ከመንገድ ከእንትን ወርዶ በግሪክ የሚካሄድበት መንገድ አለ። ያንን ሲሄዱ ነው ገሊላ ትምህርት ቤት ልጆች ወደ ትምህርት ቤት በባዶ እግራቸው የተቀዳደደ ጫማ ልብስ ለብሰው የደብተር መያዣ ወይም ደግሞ ቦርሳ የሌላቸው እና መሆኑን ያየችው በዛ እግረ መንገዷን ስትሄድ ትምህርት ቤት የተባለውንም ትምህርት ቤት አይታ እና ያንን ካየች በኋላ ልትቀበል አልቻለች። ከዛ ከተመለሰች በኋላ ብዙ ጊዜ ስለ እነሱ ነው የምታወራው። እነሱን ለመርዳት ነበር ሀሳቧ። ሁል ጊዜ ስትናገር የነበረው አድጌ ኮሌጅ ከጨረስኩ በኋላ የመጀመሪያ ስራ የሚሆነው ይህንን ነው የማደርገው ትል ነበር።
ገሊላ ሁኔታውን ከተመለከተች በኋላ ጥያቄና ህልም ይዛ ወደ አሜሪካ ተመለሰች። ራሷን የጠየቀችው ልጆችን መርዳት ይችላሉ ብላ ነበረ። ያገኘችውን ምላሽ አዎ ይችላሉ የሚል ነው። ከዚያም ልጆችን መርዳት ይችላሉ ወይም ኪድስ ካን ሄልፕ ቱ የሚል ራዕይ ይዛ እህቷንና ሁለት ጓደኞቿን አሳመነች። ለልደታቸውና ለገና በዓል የሚሰጣቸውን ስጦታ ለዚሁ በጎ ተግባር ለማዋል ተስማምተው በ2018 የገና በዓል ባገኙት $300 ስጦታ መነሻነት የገሊላ ህልም እውን ሊሆን ጀመረ። ገሊላ በእህቷና በሁለት ጓደኞቿ ብቻ ሳትወሰን ህልሟን ወደ ትምህርት ቤት ጓደኞቿም አደረሰች። በምናቧ የመሰረተችውን ድርጅት ኪድስ ካን ሄልፕ ቱ ለማስተዋወቅና በእግሩ ለማቆም እየተጋጭ ሳለ ያልተጠበቀ ነገር ተፈጠረ።
ገሊላ ድንገት ታመመች። ካንሰር መሆኑ ታወቀ። ከዛ በኋላ ሆስፒታል እያለች በአጋጣሚ የሜክ አ ዊሽ የሚባል ኦርጋናይዜሽን መጥተው አሸንፈሻል፣ የደረ ዊን አድርገሻል እና የምትፈልጊው ቦታ መሄድ ትችያለሽ፣ ዓለምን የትኛውም ቦታ ሄደሽ መጎብኘት ከነ ቤተሰቦችሽ ትችያለሽ፣ እዚህም ታዋቂውን ፕሬዚዳንቱንም ጭምር ታዋቂ ሰዎችን ማግኘት ብትፈልጊ ማንኛውንም ነገር ዊሽሽን ማድረግ ትችያለሽ እና ንገሪን ብለዋት ጠየቋት።
ሜክ አዊሽ ወይም ቸርተመን የተሰኘው በጎ አድራጊ ድርጅት ልክ እንደ ገሊላ በጠና ታመው የመዳን ተስፋ የሌላቸው ልጆች ህይወታቸው ከማለፉ በፊት ወደ ፈለጉበት ቦታ ሄደው እንዲደሰቱ የገንዘብ ሽልማት ሰጣቸዋል። ገሊላም ከነዚህ ልጆች አንዷ ሆና ተመረጠች። ገንዘቡን ግን ልትዝናናበት አልፈለገችም።
እኔ አሁን አንደኛ ታምሜያለሁ፣ አልጋ ላይ ነው ያለሁት። ቢሄድም ብዙ ማስቸገር ነው የሚሆነው። ነገር ግን እኔ በአእምሮ ያሉ ልጆች አሉ። ከጓደኞች ጋር የጀመርኩት ኦርጋናይዜሽን አለ። ገና ህጋዊም አላደረግነውም። ገና እንደጀመርነው ነው ያለው ነው እና እሱን ህጋዊ አድርጉልኝ፣ ይህንን ፈንድ ወደዛ አዙሩልኝ የሚል ጥያቄ ጠየቀቻቸው።
ገሊላ የታመመችው በጥቂት ሰዎች ላይ ብቻ የሚከሰትና ክሊር ሴል ሳርኮማ በመባል የሚታወቅ በእጅና በእግር አልፎ አልፎም በሆድና በጭንቅላት ውስጥ ያሉ ለስላሳ የሰውነት ክፍሎችን የሚያጠቃ ለመርዛማ ኬሚካሎች ከመጋለጥ የሚመጣ የካንሰር አይነት ነበረ። ለወራት በሕክምና ስትታገዝ የቆየችው ገሊላ እንደ አውሮፓ አቆጣጠር ማርች ወይም መጋቢት 6 2020 የህልሟን እውንነት አደራ ሰጥታ በተወለደች በ15 ዓመቷ አረፈች። ከልፈቷ በኋላ አደራዋን ይሁን ለማድረግ ወላጆቿና ወዳጅ ዘመዶቿ ገሊላ በፈጠረችው ኪድስ ካን ሄልፕ ቱ ልጆችም መርዳት ይችላሉ በሚለው ሐሳብ ስር ተሰባስበው ቦርድ መስርተው እርዳታ ማሰባሰብና ስልት መንደፍ ጀመሩ። ለመጀመሪያ ጊዜም ለ20 ልጆች የሚዳረስ ድጋፍ ወደ ኢትዮጵያ ገሊላ በቁጭት በተነሳችበት ቦታ ለሚገኙት ልጆች ተወሰደ።
እንግዲህ ስሜ መቤት ጌታቸው እባላለሁ። በዋይሊ ሲቲ በምትባል ከተማ ውስጥ ነው የምኖረው እና በገሊላ ኪድስ ካን ሄልፕ ቱ ቦርድ ሜምበር ነኝ። ያው እንግዲህ ቀድሞ አቶ መኮንን እንደገለጹት የምናደርገው ልጅ ኪድስ ካን ሄልፕ ቱ ያው ልጅን እንዲረዳ ነው እና እዚህ አሁን እኛ እየሰራን ያለ ነው ልጆቹን ኮንቪንስ በማድረግ እንዴት አድርገው ልጆቹን እንደሚረዱ የልጆቹን ሁኔታ በማስረዳት ፎቶዎች ምናምኖች ይዘን መተናል። እሱን ያሳየናቸው ልጆቹ ቤታቸው ያጠራቀሙትን እንግዲህ እስካሁን አንድ ልጅ ስፖንሰር ለማድረግ 120 ብር ዶላር ነው የሚፈልገውና እነሱ አመት ሙሉ ትንሽ ትንሽ ባንክ ሰጥተናቸዋል ለልጆቹ ሳንቲምም ይሁን ያገኙትን እየከተቱ አሁን ባለፈው 120 ብር ይዘው መጡ። ከዛች ባንክ ውስጥ
በግላቸው
እና ልጆቹ እንትኑ ልባቸው ገብቷል። በቃ ሊረዱ ፈልገዋል ነኝ ለነገርናቸው ልጆች ስለ ልጆቹ ያለውን ሁኔታ ሲያዩ እሱን ለማድረግ በቃ ተነሳስተዋል ማለት ነው። አንድ ምን አሰባስብ ዘዴ እሱ ሲሆን ያው እንዳለው እሱ መጀመሪያ እሷ ካገኘችውም ገንዘብ ከኛም ሆኖ 20 ልጅ ይዘን ለ20 ልጅ ይዘን ተነስተን የመጀመሪያውን ስጦታ ለሰጠኝ እኩት እኔ ነበርኩኝ። ልጆቹንም ልተዋወቅ እና ስጦታም ልሰጥ ሲሄድ አሁን እሱ እንዳለው ማሪናታ የሚባለው ካምፓኒ ሴትዮዋ በጎ ወዳጃችን ናት፣ ጥሩ ሰው ናት እና በቃ ልትሄጂ ነው ብላ አብሬሽ ሄዳለች። አቹ ነው ስሙ። አዎ እና ንሂድ አለችኝ። የዛን ጊዜ ማለት ነው ወደ ደብረ ብርሃን መጣች ከኔ ጋርና በቃ ከሄድኩ አይቀር ለመቶ ልጅ ለአንድ ጊዜ ብቻ ነው እኔ የምሰጠው፣ ግን መቶ ልጅ አዘጋጁልኝ እናንተ የምትሰጡትን ነገር ለመቶ ልጅ እኔ ደግሞ ሰጣለሁ ዋን ታይም አለችና እሷ ለመቶ ልጅ እዛ ስትሄድ እኔ ለ20 ልጅ ይዤ የዛ ዕለት ለ120 ልጅ ሰጠን ማለት ነው። እና በቃ በጣም ነው እሷ ስትሰጣቸው ወይም ስንሰጣቸው እኔ ውስጥ የነበረው እንዴት ነው የሚቀጥለው አመት እነኚህ ልጆች እንግዲህ እስካሁን አቅማችን 20 ነው፣ ሌላ 100 መጨመር ባንዴ ከባድ አይደል? ከዛ በቃ እንዴት ነው ያልኩኝ ማስበው እንዴት እንደምናረግ ነበርና በቃ ስመጣ ያው ቦርድ ሜምበሮቹንም ስብሰባ አድርገን በቃ እነኚህ ልጆችማ በዚህ አመት ማግኘት አለባቸው ብለን በጣም ካንዲም ሁለቴም አደረግን። የዛ አመትማ እግዚአብሔር ይመስገን ተሳክቶልን ያው አሁን ባንዴ 120 ልጆች አሉ።
ለሃያዎቹ ልጆች እርዳታው እንዲያደርሱ የተላኩት ወይዘሮ መቤት ጌታቸው ወደ ኢትዮጵያ በሄዱበት ወቅት በአገር ውስጥ ከመንቀሳቀሰው ማራናታ የተሰኘ በጎ አድራጎት ድርጅት ኃላፊ ጋር ተገናኙ። ስለ ገሊላም ህልም አስረዷቸው። የድርጅቱ ኃላፊም በሐሳቡ ተደስተው ለአንድ ጊዜ ብቻ የሚሆን እርዳታ ለመቶ ልጆች ለማበርከት ቃል ገብተው ከወይዘሮ መቤት ጋር ወደ ተረጂዎቹ ሄደው ከአሜሪካ የመጣውን ድጋፍ ጨምሮ ለ120 ልጆች የሚበቃ እርዳታ ተሰጠ። ከዚህ በኋላም የእርዳታው ትኩረት በ120 ልጆች ላይ ሆነ። 120 ልጆችን በቋሚነት ለመርዳት የሚቻልበት ስልትም ተነደፈ። በዚህም መሰረት አሜሪካ ውስጥ ፍቃደኛ የሆኑ ልጆችን የማሳመን ስራ ተጀምሮ ጥረቱ ስኬታማ ሆነ። እናም ዛሬ በአሜሪካ ነዋሪ የሆኑ ልጆች በኢትዮጵያ ለሚገኙ 120 ልጆች በየአመቱ የትምህርትና የቁሳቁስ ድጋፍ ያደርጋሉ። የዚህ እርዳታ ተጠቃሚ የሆኑ ልጆችን ወላጆችም አነጋግረናል።
ስም ያጣደስና ይታላል። ልጆቻችንን በአግባቡ ያስተማሩልን ነው። በአግባቡ የሚገባቸውን ድጋፍ እያደረጉልን ነው። በትምህርት ቤትም ጥሩ ደረጃ ያላቸውን ተማሪዎች ማበረታቻ ድጋፍ በጣም እያደረጉልን ነው። እኔ መንግስቱ እባላለሁ። በምግብ ድጋፍ ተደርሰናል። ሲቀጥልም በየአመቱ ደብተር የምትይዞም ኢንፎርምም ሁሉም ነገር አለ። እዛ የተንሰገነ ይሁን እስካሁን ድረስ እኔ በልጆቼ በኩል ሁሉንም ነገር ደስተኛ ስለሆኑ እኔ በእኔ በኩል ችግር የለም። ልጆቼ ስለተጠቀሙብኝ፣ ልጆቼ ደህና ደረጃ ስለደረሱብኝ እኔ በጣም በእነሱ ደስተኛ ነኝ። በአሁኑ
አቶ ዘሩባቤል ይመኑ የገሊላ ድርጅት የኪድስ ካን ሄልፕ ቱ የአገር ውስጥ በጎ ፈቃደኛ አስተባባሪ ናቸው። ድርጅቱ ለወደፊት በተጨማሪ ቢያተኩርበት ጥሩ ይሆናል የሚሉትንም ሀሳብ አካፍለውናል።
የሚረዱት ተማሪዎች ለአሁኑ 120 ተማሪ እየረዳን ነው። በአመት እያገዝን ያለ ነው። አሁን የሚያስፈልጋቸው ደብተር፣ የሚያስፈልጋቸው እስክሪብቶ፣ የሚያስፈልጋቸው ጫማም ይሁን አብረን ነው የምናግዛቸው። አሁን ባለው ሁኔታ የትምህርት ቁሳቁስን ምንም ችግር የለም እና ወደፊት ደግሞ አቅም ልጆቹን በምግብ ደግሞ አብሮ ማገዝ ቢቻል። ምክንያቱም አንዳንድ ተማሪዎች ሳይበሉ የሚማሩ ተማሪዎች አሉ እና ደግሞ ምግብን በማገዝ በኩል ቢደረግ ፈቀደ እሱ መልካም ይመስለኛል።
ከመቃብር በላይ እና ከሞት ባሻገር የሆነው የገሊላ የሰብአዊነት ህልም በተረጂዎች ቁጥርም ሆነ በአካባቢ ሽፋንም እንደሚሰፋ ወይዘሮ መቤት ተስፋ አላቸው።
እግዚአብሔር ከረዳን 200 ወይም 250 ልጆች አርገን ለመርዳት ነው። ብዙ ልጆች ደግሞ አሁን እንግዲህ እንደምታየው ካገኘ በተለያየ ቦታ ላይ እዛ ደብረ ብርሃን ብቻ መሆን የለበትም። እንግዲህ አላማችን ትልቅ ነው።
ይህ ድርጅት በኢትዮጵያ ውስጥ ብቻ ሳይሆን ዩናይትድ ስቴትስ ውስጥ የሚገኙ ችግረኛ ልጆችን ለመርዳት ገሊላ የነበራትን ህልምም ተግባራዊ እያደረገ መሆኑን ለማወቅ ተችሏል። ለአሜሪካ ድምፅ ራዲዮ በፍቃዱ ሞረዳ ነኝ ከዋሽንግተን ዲሲ።
የአውሮፓውያኑ መጋቢት ወር ከገባ አንስቶ በተሰማሩበት መስክ ልቅናን ያሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ድንቅነሽ ልዩ መርሃ ግብር ከሰሞኑ በዚህ በዋሽንግተን ዲሲ እና አካባቢው ተካሂዷል። ሀብታሙ ስዩም ዝግጅቱን በወፍ በረር ያስቃኘናል።
የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናወናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅነሽ ይሰኛል። ሽልማቱን ካሰናዳው አካል መስራቾች መካከል አንዱ የሆነችውና የዘንድሮው ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ አስረዳለች።
እንግዲህ ድንቅነሽ የምናከብረው በየአመቱ ማርችን እየጠበቅን ነው። ማርች ደግሞ በዓለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው ማርችን ጀነራል። እኛም እንግዲህ እንደ ድንቅነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱ ተምሳሌት የሚሆኑ ሰዎችን ነው አብረን የምናወጣው ማለት ነው።
በሰሜን አሜሪካ በሚኖሩ ትውልድ ኢትዮጵያውያን ዘንድ መሰል ያክብሮትና መስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ ነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮው ሽልማት ኃላፊ ሀሊማ በሽር ናት።
ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታች የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዱ ተሰባስበን ስንወያይ ለምን እኛን ጀምረውም በእኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመርነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል እኩል እድል በተለያየ ጎዳና በትምህርቱም በስራውም በሁሉም እኩል እድል እንድንሰጣቸው እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አይደል? በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ ሁላችንም እኩል ነን። ያንን የሚደግፍና ያንን እንድናስተውልና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ።
በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ስነ ስርዓት 7 ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሃን የተረፈ አገልግሎት እንዲሰጥ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል።
ደስ ያለኝ በራሳችን በአገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው ማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛ ውስጥ ላካተቱኝ በጣም ደስተኛ ነኝ። ከልቤ ላመሰግናቸው ወዳለሁ።
ለበርካታ ዓመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሃንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀው ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የዕድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ አደራ አድርገው ቆጥረውታል።
ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖረን ጠርተው እንደዚህ አይነት ሽልማትም ስለሰጠኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲ ሆነን እዚህም ሀገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ብዬ ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው ያሳየኝ እና በጣም ደስ ብሎኛል።
በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛዋ ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማህፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጁሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋርተውናል።
ሚስጥሩ ትልቁ ሚስጥር ምንድን ነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ፣ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው በጣም በቃ ፊውል አድርጎ ከአንዱ ወደ አንዱ የሚያስኬደው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴትት ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ምክንያቱም ለፋይናል ኤግዛም እየተዘጋጀው የዛሬ 4 ዓመት እንደዚህ አድርጌ ይሄን ጨርሼ እንደዛ የሚለውን ነገር ፎከስ ካደረግኩኝ ዲስትራክት ያደርገኛል። ስለዚህ ዲስትራክሽኖቹን በተቻለ መጠን ለማስወገድ ዲሲፕሊን ያስፈልገዋል። ሌላው ደግሞ የርግጥ ሰላሮ ፍሬክ ብዙ ብዙ ያስከፍላል፣ ዋጋ ያስከፍላል። ሰርግ፣ የጓደኛ ሰርግ አለ አይደለም፣ የተለያዩ እንትኖች ጊቭ አፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጊቭ አፕ ማድረግ ነበረብኝ በዛ ውስጥ በማልፍበት።
ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆን የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂት እንበላችሁ። ይህ ምሽት የምስጋናና የአክብሮት ምሽት ብቻ አይደለም። ትውልደ ኢትዮጵያውያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ የጡንቻና ተጓዳኝ አካላት ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል።
ለዚህ ሽልማት መሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም፣ የብዙ ሰዎች ሰፖርት አለበት። ልጆቼ፣ አራት ልጆቼ፣ የቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት፣ የአባቴ አባቴ ደግሞ በህይወት ሆኖ ይሄንን ነገር ቢያይ ኖሮ በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። ለወደፊቱ ጀኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ቁጭ ብሎ ማድረግ እንደሚችል። እኔ ሊቪንግ ዊትነስ ነኝ፣ ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም። ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ነው። እኔ የዛ ሊቪንግ ዊትነስ ነኝ።
ድንቅነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ ዕድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባላደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልደ ኢትዮጵያውያን ሕጻናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሀሁ ለርን ተቋም መስራችና በጎ ፈቃደኛዋ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ላበረከተችው ብዙሃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ከሀናን ጀምር።
አመሰግናለሁ። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ላይክ ወደፊት ብዙ ነገር እንዳደርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ፣ ምንም አልሰራውም ገና። ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ።
እውነት ለመናገር በጣም ተገርሚያለሁ። ይህንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት በሆንም ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው።
የዛሬ 5 ዓመት ገደማ የጋራ ህልም ባላቸው 6 ኢትዮ አሜሪካውያን ሴቶች የተቋቋሙ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አሁን ደግሞ ለየት ወዳለ ርዕስ ነው የምናልፈው። በቀይ ባህር ኤደን ባህረ ሰላጤ ከትላንት በስቲያ ሰኞ ከሁቲ አማጽያን በተተኮሰ ሚሳኤል የተመታ አንድ መርከብ ጉዳት ደርሶበታል። ዩናይትድ ስቴትስና እንግሊዝን ጨምሮ ወደ 24 የሚጠጉ ሀገራት ጥምረት የውሃውን ደህንነት ለመጠበቅ ጥረት ሲያደርጉ ቆይቷል። በዚህ ዙሪያ የተሰናዳውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ባለፈው ወር ይቺ ሩቢማር የተባለች መርከብ ወደ ቀይ ባህር ግርጌ በመጓዝ ላይ ያለች በውቲዎቹ አማጽያን ሚሳኤል ከተመታች በኋላ ቀስ በቀስ እየሰጠመች ስትሄድ ትታያለች። ሩቢማር ሁቲዎች ጥቃት ካደረሱባቸው መርከቦች መካከል የሰጠመች የመጀመሪያዋ መርከብ ነች። ይሁን እንጂ ሁቲዎች ከ10 በላይ የሆኑ በርካታ መርከቦችን ሲያጠቁ ካለፈው ህዳር አጋማሽ ጀምሮ ቢያንስ አንድ መርከብ ከአገልግሎት ውጪ አድርገዋል። የኢንዲያና ክፍለ ግዛት ሪፐብሊካኑ ሴኔተር ታድ ያንግ
አሁን እኛ በእውነተኛ የጸጥታ ቀውስ ውስጥ ነን። ይህም ለአካባቢው ብዙ ኢኮኖሚያዊና ዲፕሎማሲያዊ ቀውስ የሚያስከትል ነው። ቻይና ግን እዚህ ውስጥ የትም ቦታ የለችም።
የዩናይትድ ስቴትስና የእንግሊዝ ጦር ኃይሎች የመን ውስጥ ባሉ ሁቲዎች ላይ በማነጣጠር የንግድ መርከቦችን ለመምታት የሚጠቀሙባቸውን መሳሪያዎችና ራዳሮችን ለማጥፋት ተደጋጋሚ ጥቃቶችን ከፍተዋል። ይህ ችግር ባለፈው ሳምንት በሕግ መወሰኛው መድረክ ፊት ቀርቦ ተሰምቷል። ሪፐብሊካኑ የዩታው ሴኔተር ሚት ራምኒ
We're out there, you know, with our flag flying and our men and women in harm's way.
እዚያምንገኘው ባንዲራችን ያወለበለብንና ወንድና ሴት ወንድሞቻችንን ለጉዳት በተዳረጉበት ሁኔታ ውስጥ ነው። ወደ ቀይ ባህር የሚደረገው ንግድ በመዘጋቱ ትልቋ ተጎጂ እንደምገምተው ቻይናውን አሳለ። እነሱ ግን የሁሉም ወዳጅ መሆናቸውን ለማስመሰል ከዳር ተቀምጠዋል።
የሕግ መወሰኛው ምክር ቤት አባላት በየመን የዩናይትድ ስቴትስ ልዩ መልእክተኛ የሆኑትን ቲም ላንደርኪንም አስተያየት አድምጠዋል።
በተወሰነ ደረጃ በነጻ ተጠቃሚ የመሆን ነገር እያየን ነው። ያ በፍጹም ተቀባይነት የለውም። ዓለም አቀፋዊ መፍትሄ ስለሚያስፈልገው ዓለም አቀፍ ችግር ስንነጋገር ቻይናውያን በከፍተኛ ደረጃ ተሳታፊ እንዲሆኑ እንፈልጋለን።
በዋሽንግተን የቻይና ኤምባሲ ቃል አቀባይ በቅርቡ ለቪኦኤ እንደተናገሩት በአጠቃላይ ቻይና የዓለም አቀፍ የመርከብ መተላለፊያ መስመሮችን ደህንነት ለመጠበቅ ከሁሉም አካላት ጋር ለመስራት ዝግጁ ነች ብለዋል። ቻይና በየካቲት ወር የባህር ኃይል መርከቦቿን ወደ ባህረ ሰላጤው ማሰማራቷ ተዘግቧል። ቪኦኤ እና ሌሎች ግን መርከቦቹ ወደ ቀይ ባህር ክልል መድረሳቸውን ማረጋገጥ አልቻሉም። የፔንታገን ቃል አቀባይ ሜጀር ጀነራል ፓት ራይደር
We would welcome a productive role for China.
ቻይና ገንቢ ሚና መጫወቷን እንደግፋለን። ይሁን እንጂ እንስከማውቀው ባውን ወቅት ዓለም አቀፍ መርከቦችን ለመጠበቅ ወይም ለባህር ኃይሎች የትኛውንም አይነት እገዛ ለማድረግ ምንም አይነት ስራም ሆነ የድጋፍ ቃል አልሰጡም።
There's also the plausible explanation they could be sending ships just to gather intelligence on the performance.
ስለ ሚሳኤሎቻችንና ሰው አልባ አውሮፕላኖቻችን የጠለፋ ቴክኖሎጂ አሰራር መረጃ ለመሰብሰብ መርከቦችን እንደሚልኩም አሳማኝ ማብራሪያም አለም።
ተንታኞች እንዳስጠነቀቁት ቻይናውያን ባለፉት 10 ዓመታት ውስጥ ጥቂት ዓለም አቀፍ ችግሮችን ለመርዳት በተለያዩ አጋጣሚዎች ቢሞክሩም ተሳትፏቸው ግን ሁልጊዜም በምክንያታዊነት ብቻ እንዳልሆነ ያስጠነቅቃሉ። በብሩኪንግ ተቋም ከፍተኛ የውጭ ፖሊሲ ባልደረባ ማይክ ኦሃንሎን
My expectation is China will try to help a little in the general cause, but yes, we'll be more focused
እኔ የምገምተው ቻይና ከተቀላለው ሁኔታ አንጻር በጥቂቱ ድጋፏን ለመስጠት በእርግጥ ትሞክራለች፣ ግን ደግሞ አዎ መርከቦቹ የበለጠ ትኩረት የሚያደርጉት የዩናይትድ ስቴትስን በመሰለል ላይ ነው።
ቤጂንግ የኢራን ድፍድፍ ዘይት ትልቋ ገዥ በመሆኗ በአካባቢው የተወሰነ ተሰሚነት አላት። ነገር ግን እስከዛሬ በኢራን ከሚደገፉ ሁቲዎች የሚደርሱ የሚሳኤል ጥቃቶችን ለማስቆም በኢራን ላይ በቂ ጥረት ማድረጓን አላሳየችም። ታጣቂዎቹ የሁቲ አማጽያን ከቻይናና ሩሲያ የሚመጡ መርከቦች በቀይ ባህር በኩል በሰላም ማለፍ እንደሚችሉ ቢናገሩም የሩሲያን ዘይት ጭና የነበረች አንድ የነዳጅ መርከብ በዚያ ዓመት መጀመሪያ ላይ በሁቲዎቹ ሚሳኤል ተመታለች።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ለዕለቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። በድጋሚ እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። የደንገረመው መሰናዶን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከመል አብረናችሁ ቆይተናል። በነገው ምሽት እንገናኝ። ጤና ይስጥልኝ።